ይህ የአሜሪካ ድምጽ ነው። የአሜሪካ ድምጽ በ19 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ አርብ ህዳር 13 2017 ዓ.ም ተመረጠ ዝግጅታችን ጀመረ። በደቡብ ኢትዮጵያ ክልል ኮሬ ዞን ደሞዛችን ያላግባብ ተቆርጧል ብለው ተቃውሞ ከወጡ መምህራን መካከል ከ60 በላይ ለእስር እንደተዳረጉ ተሰምቷል።
ወይዘሮ ማስተዋል አብርሃም ተናግሯል።
የኛ ደሞዛችን ይመለስ እስከ ዞን ሲጠይቅ መልስ አጥተን ትምህርት ሲያቆም ነው መምህራኖችን ይዘው ወደ እስር ቤት ያስገቡት። ብዙ መምህራኖችን ወደ ስልሳ ቤት መምህራኖችን እስር ቤት ያሉት። የኛ ደሞዛችን ሲቆረጥ ደሞዛችን ይመለስ ብለን ስንጠይቅ እምቢ ብሎ ትምህርት አቆመ። እዛ መምህራኖች እስር ቤት አስገቡ።
በእስር ከሚገኙት መምህራን መካከል የሁለቱም ባለቤቶች ነው ቀደም ብለን ሰማናቸው። ሙሉ ዘገባ በምሽቱ ተካትቷል። እናስተላልፈን እንደምላችኋል እንደምናምሽታችኋል። ይህንንና ሌሎች ቀጠናዊና ዓለም አቀፋዊ ጉዳዮች የተካተቱበትን የምሽቱን ስርጭት አብታሙ ስዩም መራለሁ። በቅንብሩ አብራኝ የምትመሸው ብርሃን ኃይሉ ናት። ዋና አዘጋጃችን ደግሞ ጽዮን ግርማ ናት። ከምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁን እንድትቆዩ ይሁን። አስቀድመን የሰዓቱን ዋና ዋና የዓለም ዜናዎች እናገራችሁ። ድረጅ ደስታ ይጠብቃችኋል።
በድጋሚ እንደምናመሻችሁ አድማጮች፣ የምሽቱን ዋና ዋና የዓለም ዜናዎች አሰማችኋለሁ። በደቡብ ሱዳን ከተማ ጁባ ትላንት ሐሙስ ማምሻውን ከባድ ተኩስ እንደነበረ ተገለጸ። ተኩሱ የተሰማው የጸጥታ ኃይሎች የቀድሞ የደህንነት ኃላፊውን በቁጥጥር ስር ለማዋል ከተንቀሳቀሱ በኋላ መሆኑን ለተባበሩት መንግስታት ሰራተኞች ከተላከው የደህንነት ጥንቃቄ ማሳሰቢያና ከሮይተርስ ዘጋቢዎች ለማወቅ ተችሏል። ፕሬዚደንት ሳልቫኪር እንደ አውሮፓ አቆጣጠር ባለፈው ጥቅምት ወር መጀመሪያ ላይ የደህንነት ኃላፊው ኦካል ኩርኩክን ከኃላፊነታቸው እንዳሰናበቱ ተዘግቧል። ፕሬዚደንቱ ደቡብ ሱዳን እንደ አውሮፓ አቆጣጠር በ2011 ዓ.ም ከሱዳን ነጻ ከወጣችበት ጊዜ ጀምሮ ብሔራዊ የደህንነት ተቋሙን ሲመሩ በቆዩት ኩክ ምትክ የቅርብ አጋራቸውን ሾመዋል። የሰራዊቱ ቃል አቀባይ ሜጀር ጀነራል ሉልራ ሮይ ኮአንግ የቀድሞ የደህንነት ሹሙ አለመታሰራቸውን ገልጸው ተኩሱ በተሰማበት ጊዜ ሁሉ መኖሪያ ቤታቸው እንደነበሩ ተናግረዋል። ተንታኞች የደህንነት ኃላፊው ከቦታ መነሳታቸው ደቡብ ሱዳን ውስጥ የስልጣን ፍትጊያ መኖሩን ያመለክታል ብለዋል። ኃላፊው የተነሱት ሳልቫኪር የሚመሩት የሽግግር መንግስት በመጪው ታህሳስ እንደሚካሄድ የገለጸው ምርጫ ለሁለተኛ ጊዜ መራዘሙን ባስታወቀው ሳምንታት ውስጥ ነው። የዓለም አቀፍ ወንጀል ፍርድ ቤት የጋዛን ጦር አስመልክቶ የእስር ማዘዣ ባወጣ ማግስት ዛሬ አርብ በሰሜን ጋዛ የሚካሄደውን የተጠናከረ ጥቃት የቀጠለው የእስራኤል ጦር እንደ አውሮፓ አቆጣጠር ጥቅምት 7 2023 ዓ.ም እስራኤል ውስጥ በተፈጸመው አሰቃቂ ጥቃት የተሳተፉ ሁለት የሐማስ አዛዦችን ጨምሮ 5 የሐማስ ታጣቂዎችን መግደሉን አስታውቋል። ትላንት ሐሙስ ዓለም አቀፉ ፍርድ ቤት የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁና የቀድሞው የመከላከያ ሚኒስትራቸው ዮአፍ ጋላንት ረሃብን በለ ጦርነት መጠቀሚያ የማዋል ወንጀልና በተከበበችው ጋዛ በሚገኙ ፍልስጤማውያን ላይ በሰብአዊነት ላይ የተፈጸመ ወንጀል ኃላፊነት ሳይኖርባቸው አይቀርም ብለዋል። የሄጉ ዓለም አቀፍ ፍርድ ቤት የሰጠው ውሳኔ ከተለያዩ የዓለም ሀገሮች የተለያዩ አስተያየቶችን አስከትሏል። አንዳንድ መሪዎች የእስር ማዘዣ የወጣባቸው እስራኤላውያን ወደ ሀገራችን ግዛት ከገቡ በቁጥጥር ስር እናውላቸዋለን ብለዋል። የዩናይትድ ስቴትስ ፕሬዚደንት ጆ ባይደንን ጨምሮ ሌሎች መሪዎች በበኩላቸው የእስራኤል መሪ በጸረ ሴማዊ የእስራኤል ጥላቻ የተመራና ትርጉም የሌለው ሲሉ የጠሩትን ውሳኔ ተቃውመዋል። አድማጮች፣ ዜና የምተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ ነው። ቻይና ኢኮኖሚያዋን ለማነቃቃት ከቪዛ ነጻ አገልግሎታን እያስፋፋች ነው። ቻይና የተቀዛቀዘ ኢኮኖሚያዋን በማነቃቃት የቱሪዝምና የንግድ ተጓዦችን ለማሳደግ እንደ አውሮፓ አቆጣጠር ከህዳር 30 ጀምሮ ለ9 ተጨማሪ ሀገራት ዜጎች ነጻ የመግቢያ ቪዛ እንደምትሰጥ አስታውቃለች። የቻይና የውጭ ጉዳይ ሚኒስትር ቃል አቀባይ ሊን ጂያን ዛሬ አርብ እንዳስታወቁት ከህዳር 30 ጀምሮ ከቡልጋሪያ፣ ሮማንያ፣ ማልታ፣ ክሮሺያ፣ ሞንቴኔግሮ፣ በሰሜን መቄዶኒያ፣ ኤስቶኒያ፣ ላቲቪያ እና ጃፓን ተጓዦች ያለ ቪዛ ወደ ቻይና ሊገቡ ይችላሉ። ታይላንድና ሌሎች ሀገራት ቱሪዝምን ለማበረታታት ለቻይና ተጓዦች ከቪዛ ነጻ የሆኑ ፖሊሲዎችን ተግባራዊ አድርገዋል። በዚህ አመት ካምሌ እስከ መስከረም ባሉት 3 ወራት ውስጥ 8.2 ሚሊዮን የውጭ ዜጎች ወደ ቻይና የገቡ ሲሆን ከነዚህ ውስጥ 4.9 ሚሊዮን ያህሉ ከቪዛ ነጻ ተጠቃሚዎች መሆናቸው በአሶሺየትድ ፕሬስ ዘገባ ተመልክቷል። ተመራጩ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ ፍሎሪዳ የቀድሞ ጠቅላይ አቃቤ ሕግ የነበሩትን ፓም ቦንዲን ለጠቅላይ አቃቤ ሕግ አጭተዋል። የቀድሞ የምክር ቤት አባል ሪፐብሊካኑ ማት ጌትስ ራሳቸውን ከጩነት ማግለላቸውን ትላንት አመስ ማስተዋወቃቸውን ተከትሎ ትራምፕ አዲስ እጩአቸውን አቀርበዋል። ቦንዲ የትራምፕ የረጅም ጊዜ አጋር ሲሆኑ ፕሬዝዳንት ሳሉ ከስልጣናቸው እንዲነሱ በቀረበባቸው ክስ ከቆሙላቸው ጠበቆች መካከል አንዷ እንደነበሩ አሶሺየትድ ፕሬስ ዘግቧል። ቦንዲ በቀድሞ የትራምፕ አስተዳደር ባልደረቦች የተቋቋመው የአሜሪካ ትቅደም ፖሊሲ ተቋም ሊቀመንበር መሆናቸውን ዘገባው አመልክቷል። በመጨረሻም በአርጀንቲና ፕሬዝዳንቱና የእግር ኳስ ማህበሩ እየተወዛገቡ ነው። እነ ማራዶናና ሊዮኔል ሜሲ የመሳሰሉ የዓለም ኮከብ ተጫዋቾችን ባፈራችውና 3 ጊዜ የዓለም እግር ኳስ ሻምፒዮና በሆነችው አርጀንቲና የሀገሪቱ ፕሬዝዳንት ጃቪየር ሚሌና የአርጀንቲና እግር ኳስ ማህበር ፕሬዝዳንት ክላውዲዮ ታፒያ የእግር ኳስ ክለቦች የንግድ ድርጅቶችን መልክ ይዘው እንዲዋቀሩ ይፈቀድላቸው ወይስ አይፈቀድላቸው በሚል በእግር ኳስ ቡድኖች አደረጃጀት ላይ እየተወዛገቡ ነው። ፕሬዝዳንት ሚሌ ክለቦቹ የእንግሊዝ ፕሪሚየር ሊግ አደረጃጀትን ተከትለው ኃላፊነቱ የተወሰነ የግል ኩባንያ ወይም ማህበር ሆነው በንግድ መልክ እንዲደራጁ ቢፈልጉም የእግር ኳስ ፕሬዝዳንቱ አይደግፉትም። የእግር ኳስ ፕሬዝዳንት ታፒያ ክለቦች በአባሎቻቸው ባለቤትነት የተያዙና የሚተዳደሩ ሆነው እንዲቀጥሉ የሚፈልጉ ሲሆን ለአክሲዮን መቅረብም ሆነ ለባለሀብቶች መሸጥ የለባቸውም ባይ ናቸው። ዓለም አቀፉ የእግር ኳስ ፌዴሬሽን ፊፋ የአርጀንቲና መንግስት በእግር ኳስ የሚያደርገውን ጣልቃ ገብነት እንደማይቀበሉት በመግለጽ አስጠንቅቀዋል። ተቺዎች የአርጀንቲና እግር ኳስ በሙስና በደካማ አሰራርና ገና ብቅ ያሉት ወጣት ተጫዋቾችን አስቀድሞ በመሸጥ ላይ ያተኮረ ነው ሲሉ ይከሱታል። አድማጮች፣ ለምሽቱ የተመደበው የአርብ ምሽት የዜናው ክፍለ ጊዜያችን በዚሁ ተጠናቋል። ለቀሪዎቹ የምሽቱ ዝግጅቶቻችን ሀብታሙ ስዩም ይጠብቃቸዋል።
ድረጀ ደስታን ለዓለም ዜናዎቹ አመሰግናለሁ። በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው እያዳመጣችሁ የምትገኙት። ከአሜሪካ ድምፅ የዌብና ማህበራዊ ድረገጽ አቀናባሪያችን አበባየው ገበያው ናት። ዝግጅቶቻችን ከራዲዮ በቴሌቪዥን ተጨማሪ በዌብሳይታችን amharic.voanews.com በፌስቡክ @voanews ላይ በቀጥታ እየተደመጡ ይገኛሉ። የድምጽ አለያም የጽሁፍ መልእክት ለመተው ለምትሹ ሌላ አማራጭ አለን። 2022059942 የዋትስአፕ መስመራችንን ተጠቀሙ። አሁን ግን ወደ ለቱ አብይ ርዕስ ጉዳይ እንሻገር። በደቡብ ኢትዮጵያ ክልል ኮሬ ዞን ሳርማሌ ወረዳ ከፍላጎታችን ውጪ ደሞዝ መቆረጡን በመቃወም ስራ የማቆም አድማ ያደረጉ 66 መምህራን መታሰራቸውን ቤተሰቦቻቸውና መምህራኑ ተናግረዋል። የወረዳው አስተዳደር ሌሎች መምህራንን በማሳመጻቸው የታሰሩ መምህራን አሉ ብለዋል። ዮናታን ዘብዴዎስ ዝርዝር አለው።
ከህዳር 11 ቀን 2017 ዓ.ም ጀምሮም በወረዳው ከታሰሩት 66 መምህራን ውስጥ ባለቤታቸው እንደሚገኙበትም ወይዘሮ ማስተዋል አብርሃም ተናግሯል።
የኛ ደሞዛችን ይመለስ እስከ ዞን ሲጠይቅ መልስ አተን ትምህርት ሲያቆም ነው መምህራኖችን ይዘው ወደ እስር ቤት ያስገቡት። ብዙ መምህራኖችን ወደ 60 ቤት መምህራኖችን እስር ቤት ያሉት።
መቼ ነው ታሰሩት?
ረቡዕ ዕለት። አካባቢ ነውጥ ላይ ነው ያለው። ከትላንት ወዲህ እስከ ከረቡዕ እስከ ዛሬ ድረስ ነውጥ ላይ ነው ያለው። ፖሊሶች መምህራኖቹን ገርፈው ሰድበው መምህራኖች ሁከት ላይ ነው ያለው።
ከነሐሴ 2016 ዓ.ም ጀምሮ ከፍላጎታቸው ውጪም ደሞዝ መቆረጡን ጠቅሰው እንዲመለስላቸው ያቀረቡት ጥያቄ ምላሽ ባለማግኘቱም የሥራ ማቆም አድማ አድርገው እንደነበር ያስታውሱት ሌላ ባለቤታቸው የታሰሩባቸው ወይዘሮ አስተራበበም እስሩ አድማን ተከትሎ የመጣ መሆኑን ጠቁመዋል።
ባለ ታስሮ እስር ቤት ነው ያለው። ወረዳው ወደ እኛ ደሞዛችን ሲቆረጥ ደሞዛችን ይመለስ ብለን ስንጠይቅ እምቢ ብሎ ትምህርት አቆመ። እዛ መምህራኖች እስር ቤት አስገባ።
በወረዳው ስር 683 መምህራን እንደሚገኙ የገለጹት ሌላው መምህር አቶ ወረደ ዋኪሶም ከስልሳ በላይ የሚሆኑ መምህራን በእስር ላይ እንደሚገኙ ተናግሯል።
መምህራኖች በመታሰር ላይ ይገኛሉ። እንግዲህ አሁን ባለው ዳርማሌ ወረዳ ፖሊስ ፍትብት ማረፊያ ስር ስልሳ ስድስት የእስረኛ መምህራኖች አሉ። ስለዚህ አመት ደግሞ የሚያወራ አንድም የለም።
አቶ ወረዳ ከደሞዛቸው ጋር በተያያዘ የተፈጠረውን ውዝግብና የእስሩን ሁኔታ አስረድተዋል።
መንግስት ሰራተኞች ማለትም መምህራን፣ ሪሳነ መምህራንና ሱፐርቫይዘሮችን ያወያዩ የዳርማሌ ወረዳ ትምህርት ቤቶች ጽህፈት ቤት የመምህራንን ደሞዝ 25% ቆርጠዋል። ይህንን ደሞዝ የቆረጡበትን ምክንያት መምህራን በመምህራን ማህበር አማካይነት ለወረዳ መምህራን ማህበር አቅርበው ለወረዳ መምህራን ማህበር፣ ለወረዳ ትምህርት ጽህፈት ቤትና ለወረዳ ዋና አስተዳደር እንዲሁም ለፓርቲ ጽህፈት ቤት ቢያቀርብም የምታመጡት ነገር የለም፣ እኛ የላክናቸው ካድሬዎች አስማምቶ በመጡት መሰረት ነው ደሞዛችሁን የቆረጥ ነው የሚል ምላሽ ነው የሰጡት።
ወይዘሮ አስተር ባለቤታቸውን ጨምሮ ከእርሳቸው ጋር የታሰሩ ሰዎች መደብደባቸውና መቁሰላቸውን ገልጿል።
ተጎተው ፖሊሲ ገርፎ ተጎተው ብዙ መምህራኖች ምንም ላይ ነው ያለው። ሐኪም ቤት ሲሄዱ ለመሄድ ሲጠይቁ አይሰጡም መልስ አትወጡም ብሎ ኦኬልኪለው እዚህ እስር ቤት ብቻ ነው ያለው። እስር ቤት ነው ያሉት የተጎዱትን ያልተጎዱትን እስር ቤት ነው ብዙ መምህራኖች ያሉት።
ወይዘሮ ማስተዋል በበኩላቸው ሕክምና ስለመከልከላቸውም አመልክተዋል።
በፖሊስ የተጎዱ ልጆች አሉ፣ መምህራኖች አሉ። ተጎተው ሐኪም ቤት ለመሄድ ሲጠይቁ ጣት አይቻልም ተብሎ እስከ አሁን የተጎዱ ሰዎች መምህራኖች ብዙ አሉ።
በታሰሩ መምህራን ላይ የሰብአዊ መብት ጥሰት ተፈጽሟል ያሉት አቶ ወረዳ በበኩላቸውም አሁንም የተቆረጠብን ደሞዛችን ካልተመለሰን ወደ ስራ እንመለስም፣ በመማርና ማስተማር ሂደት ላይ እንዲሁም በተማሪዎች ውጤት ላይ ለሚደርሰው ችግር ተጠያቂው የዳርማሌ ወረዳና የኮረ ዞን መንግስት ባለስልጣናት ናቸው ብሏል።
ሲቀጥል ደግሞ ያለ አግባብ ያለኛ ስምምነት እኛን ሳያወያዩ የቆረጡትን 25% ደሞዛችን አሁን በዚህ ኑሮ ውድነት የሀገራዊ ጉዳይ አሳሳቢ የሆነ ሀገራዊ ጉዳይ በሌለበት ወይም ዞናዊ ባልሆነ አንድ ወረዳ መንግስት የምታመጡት ነገር የለም፣ ይሄ የኔ መዋቅር ነው፣ የኔ መዋቅር በደንብና መመሪያ ነው የሚፈታው የሚለውን አቋም ወደ ጎን በመተው ደሞዛችን እንድንመለስና እኛ መምህራኖች ወደ ተግባራችን ለመመለስ ስለምንፈልግ ይህ ሚዲያ ለሚመለከተው አካል እንዲያሳውቀን በፊትና እንጠይቃለን።
የኮረ ዞን መምህራን ማህበር ሊቀመንበር አቶ ተስፋዬ ጫባጮም የመምህራኑን እስር አረጋግጧል። ጉዳዩ በቢሮአቸው መቅረቡና አጣሪ ቡድን ወደ ስፍራው መላካቸውንም ጠቁመዋል።
ሳንወያይ ነው እየተቆረጠብን የሚል ጥያቄ ሲያነሱ ነበር። ትላንት አሁን ከ50 በላይ ነው የታሰረው። መጀመሪያ ከነበረው በላይ ወደ 66 ነበር እስከ ማታ የነበረኝ መረጃ።
አቶ ወረዳ በወላጆችና በተማሪዎች ፊት በመደብደባችን ለስነ ልቦና ጉዳት ተደረገናልን ብሏል።
የመማር ማስተማር ስራ ትላንትና ከህዳር 11 ጀምሮ ቆሟል። አሁን እየተደበደበ ያለው መምህር፣ እየተባረረ ያለው መምህር፣ በዱላ እየተመታ ያለው መምህር ነገ በህብረተሰብ ልጆች ፊት በምን አይነት መልኩ ነው የሚቆመው?
የዞኑ ትምህርት መምሪያ ኃላፊ አቶ ሰረባ ሻገም የታሰሩ መምህራን መኖራቸውን አረጋግጧል። እስራቱ በወረዳው አስተዳደር መፈጸሙ ማክለዋል።
ደሞዛቸው ተቆርጦ ከሁለት ወር ነው ከሶስት በኋላ ነው ይህንን ነገር የተነሳው። እሱን ነው ለማጣራት ሞክሬ ደሞዝ ነው ይላሉ፣ ግን ውስጥ ምን ሌላ ነገር አለ የሚለውን ነገር ጣራ። አሁን እነሱ ተስማምቶ ከቆረጡ በኋላ የጎርካና የከተማ አስተዳደር እነሱ በቆረጡት ልክ ስላልቆረጡ ነው ለካ እነሱ የእነሱ ካልተቆረጠ የእኛ ገንዘብ ይመለስ አይነት ነው ጥያቄያቸው። ለምን ተቆረጠ የሚል እንዳልሆነ ስላጣራሁ ነው። አሁን ግማሹ በቃ የእኛ ልጆች ናቸው ቆርጠናል የሚል ነው፣ ግማሹ ለምን የሚል ነው። የሆነ ሁለት ቦታ ተከፍለዋል። ስለዚህ ይሄ ፍላጎት የተቆረጠ ፍላጎት ያለው ገፍቶ ሲያስተምር፣ እነዚህ ደግሞ ፍላጎት የሌላቸው ገፍታችሁ ማስተማር የለባችሁም የሚል ነው። በቃ ግጭቱ እንድታስሩም መነሻ ይሄ ነው እንጂ ደሞዛችን ተቆረጠ በሚለው ነገር ብቻ አይደለም። እስሩ ተገቢነት እንደሌለው ከአመራሩ ጋርም ተነጋግሬያለሁ።
የዳርማሌ ወረዳ አስተዳዳሪ አቶ ጎሹ ጌታቸው የመምህራን መታሰር አረጋግጧል።
መምህራን ሲያስተምር የነበረውን አስተማሪ ማስተማር አትችልም ብለው እኮ ነው መምህር የታሰረው።
የደቡብ ኢትዮጵያ ክልል መምህራን ማህበር ፕሬዚዳንት አቶ አማኑኤል ጳውሎስ በዞኑ መምህራን መታሰራቸውና መደበደባቸውን የሚያመላክት አቤቱታ ለማህበሩ መቅረቡን ገልጿል። በወረዳው የሚገኙ 683 መምህራን ከህዳር 11 ቀን 2017 ዓ.ም ጀምሮም ስራ የማቆም አድማ በመምታታቸው በ27 ትምህርት ቤቶች ትምህርት መቋረጡንና 8974 ተማሪዎች ከትምህርት ገበታ ውጪ መሆናቸውን ከዞኑ የመምህራን ማህበር ጽህፈት ቤትና ስማቸውና የስራ ኃላፊነታቸው እንዲጠቀስ ያልፈለጉ ባለሙያ አስታውቀዋል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዴዎስ ሐዋሳም።
በመከታተል ላይ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ስቱዲዮ በቀጥታ እየተላለፈ የሚገኘውን የአርብ ምሽት ስርጭታችን ነው። ቀደም ብሎ ዮናታን ያሰማን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ከተዩ ዘገባ ወደ አፋር ክልል ይወስደናል። በአፋር ክልል አዋሽ ፈንታሌ አካባቢ ደጋግሞ የደረሰው ርዕደ መሬት በትምህርት ቤቶች ላይ ጉዳት በማድረሱ ከ600 በላይ ተማሪዎች ዛፍ ጥላ ስር ለመማር መገደዳቸውን የወረዳው የትምህርት ጽሕፈት ቤት አስታወቀ። በርዕደ መሬቱ ጉዳት ከደረሰባቸው ትምህርት ቤቶች ውስጥ በዋናነት የሚጠቀሱት የሳቡሬ አንደኛና ሁለተኛ ደረጃ ትምህርት ቤቶች የደረሰው ቁሳዊ ጉዳት የመማር ማስተማር ሂደቱ ላይ ተጽዕኖ ከማሳደሩ ባሻገር በመቶዎች ለሚቆጠሩ ተማሪዎች ትምህርት ማቋረጥ ምክንያት መሆኑም ተገልጿል። መስፍን አራጌ የዚህን ጉዳይ ዝርዝር ነግረናል።
በአፋር ክልል አዋሽ ፈንታሌ ወረዳ ከመስከረም ወር ጀምሮ በርዕደት መለኪያው ሬክተር ስኬል ከ4.5 እስከ 4.9 ያስመዘገበ ርዕደ መሬት ተደጋግሞ መከሰቱን የአካባቢው አመራሮች አረጋግጠዋል። ይህን ተከትሎም በመሰረተ ልማትና በጤፍ ማሳ ላይ ጉዳት መድረሱ ተመላክቷል። ጉዳት ከደረሰባቸው ተቋማትም ትምህርት ቤቶች ቀዳሚውን ስፍራ እንደሚይዙ የአዋሽ ፈንታሌ ወረዳ ትምህርት ጽሕፈት ቤት ኃላፊ ሙሳ ሐሰን ለአሜሪካ ድምጽ ገልጸዋል።
አጠቃላይ 4 ትምህርት ቤት ነው ከፍተኛ ጉዳት የደረሰባቸው። በተለይ በዋና እናት የሳብሬ ሁለተኛ ደረጃ ትምህርት ቤት እና የዑንጋይቱ አንደኛ ለመካከለኛ ደረጃ ትምህርት ቤት፣ እነዚህ ሁለቱ ትምህርት ቤቶች በከፍተኛ ሁኔታ ጉዳት ደርሶባቸዋል። የመማሪያ ክፍሎቻችን በጣም በከፍተኛ ደረጃ ተሰባብረዋል፣ ተሰባብረዋል። አገልግሎት የማይሰጥበት ሁኔታ ላይ ነው። ርዕደ መሬቱ በሁለት ትምህርት ቤት ግቢ ውስጥ ነው የሚያልፈው። መሬቱ ሰንጥቆ ያው የትምህርት ቤት ግቢውን ጭምር ሰንጥቆታል እና እዛ ትምህርት ቤቶቻችን ላይ ያለው ሁኔታ ትንሽ ሲቪየር ነው። እጅግ በጣም መረባረብ ይጠይቃል በአሁኑ ሰዓት ላይ።
ኃላፊው እንዳሉት በመቶዎች የሚቆጠሩ የቅድመ መደበኛና የአንደኛ ደረጃ ተማሪዎች በአሁኑ ሰዓት ትምህርታቸውን የሚከታተሉት ዛፍ ጥላ ስር ነው።
አሁን ዛፍ ስር እየተማሩ የሚገኙት ከ600 በላይ ተማሪዎች ናቸው። ብላክቦርዶችን ወደ ውጭ አውጥተን ዛፍ ጥላ ስር የማስተማር ስራ እያስተማረን እንገኛለን። ተማሪዎቻችን ላይ እና መምህራኖቻችን ላይ ጉዳት እንዳይደርስ ማለት ነው። ክፍሎቹ ከደረሰባቸው ጉዳት አንጻር ለመማር ማስተማር በአሁኑ ሰዓት ምቹ ካለመሆናቸው አንጻር ጥገና ስራዎችን በከፍተኛ ደረጃ ይፈልጋል። አሁንም የመሬት መንቀጥቀጡ ባልተረጋገበት ሁኔታ ደግሞ የሜንቴናንስ የመስራት ስራ ትንሽ አዳጋች አድርጎታል።
ኃላፊው ጊዜያዊ መፍትሄዎችን በመስጠት የመማር ማስተማር ሂደቱን ለማስቀጠል ጥረት እየተደረገ ነው ብለዋል።
ከክልል ትምህርት ቢሮ እንዲሁም ከትምህርት ሚኒስቴር እና ከዩኒሴፍ ጋር በመተባበር በተለይ የዑንጋይቱ አንደኛ ደረጃ ትምህርት ቤት ላይ አብዛኛው ህጻናቶች የሚበዙበት ትምህርት ቤት በመሆኑ በአንጻር እነዚህ ህጻናት ትምህርት ቤት ዛፍ ስር ማስተማሩ አንደኛ ለፀሐይ የመጋለጥ ሁኔታዎች ስላሉ በበቂ ሁኔታ ትምህርታቸውን ለመቅሰም ትንሽ ያስቸግራቸዋል። ስለዚህ ያንን ለመከላከል በተለይ ሁለት ትላልቅ ድንኳኖችን ከክልል ትምህርት ቢሮ ከዩኒሴፍ ጋር በመተባበር አምጥቶልን በአሁኑ ሰዓት ላይ ኦልሞስት ከ200 በላይ ተማሪዎች ጥላ ስር የነበሩትን ወደ ድንኳኖች አስገብተን ድንኳን ውስጥ የማስተማር ስራ እየሰራን ያለ ነው።
ርዕደ መሬቱ ከባድ ጉዳት ከደረሰባቸው ትምህርት ቤቶች ውስጥ የሳቡሬ አንደኛና ሁለተኛ ደረጃ ትምህርት ቤቶች ይገኙበታል። የሳቡሬ ሁለተኛ ደረጃ ትምህርት ቤት ርዕሰ መምህር ፈቃዱ ቤዞ ርዕደ መሬቱ በመማር ማስተማሩ ሂደት ላይ ያስከተለውን ተጽዕኖ ሲገልጹ
የሳቡሬ ዑንጋይቱ ትምህርት ቤት እና ሁለተኛ ደረጃ ትምህርት ቤት አንድ ላይ ተያያዥ ናቸው። ሁለቱም ትምህርት ቤቶች መሀል ለመሀል እየሰነጠቀው በመሄድ የሁለቱም ትምህርት ቤቶች ብትንትን የማድረግ ሁኔታ ነው የተፈጠረው። በመቀጠል ሂደቱ አሁንም አልቆመም። በዛው ትምህርት ቤቶችን በዛው ልክ እየተሰነጣጠቁ ይሄዱ የመጀመሪያው ደረጃ ትምህርት ቤት ላይ ያሉትን ህጻናት አወጣንና ዛፍ ውስጥ እንዲያስተምሩ አደረገ። ሃይስኩሉንም ተማሪዎች ክላስ ገብተው ይማራሉ። ነገር ግን እሱ በተንቀጠቀጠ ቁጥር ቶሎ ይወጣል። እየገባን የምናስተምርበት ሁኔታ ለአንድ ወር ከ16 ቀን አሳልፈናል።
ካለፈው ሳምንት ጀምሮ ርዕደ መሬቱ ባለመከሰቱ በተማሪውና በመምህራኑ ዘንድ አንጻራዊ መረጋጋት እንዳለ ገልጸዋል። የርዕደ መሬቱን መከሰት ተከትሎ የተለያዩ አካላት ስፍራውን ቢጎበኙትም የክልሉ ትምህርት ቢሮ ካደረገው መለስተኛ ድጋፍ በቀር የተገኘ ነገር የለም ይላሉ አቶ ፍቃዱ።
ያሰጋን ነው የምናስተምረው። ብሎኬት ተሰንጥቆ ሊወድቅ ይችላል። ትምህርት ቢሮ መፍትሄ እንዲሰጠን በዛ ልክ ጮኸ፣ እኛም ጮኸ። ከዛ በኋላ ለመጀመሪያ ጊዜ አሁን ለህፃናቶቹ ዩኒሴፍ የሚል 2 ሸራ መጥቶልናል። ትልቅ ድንኳን ማለት ነው። ለጊዜው እዛ ውስጥ አስገብተናል። አሁን ያመጣነው ድንኳን በተለይ ከህፃናት ጋር ተያይዞ ይሞቃል። በእኛ ሀገር በረሃ ነው።
በድንኳኑ ውስጥ በአሁኑ ሰዓት እየተማሩ የሚገኙ ተማሪዎች ከ200 እንደሚበልጡ የሚጠቁሙት አቶ ፈቃዱ ርዕደ መሬቱ በመቶዎች ለሚቆጠሩ ተማሪዎች ትምህርት ማቋረጥ ምክንያትም እንደሆነ አመልክተዋል።
ህብረተሰቡ በዛ በወቅቱ በነበረው ሂደት ላይ ግማሽ በግማሽ ለቋል። ከዚህ አካባቢ በእንደዚህ አይነት የተማሪ ቁጥሩ ቀንሷል። አሁን ያለንበት ሁኔታ ትንሽ ይከብዳል። በአጠቃላይ ኬጂ 1 እስከ 8 ያክል ያሉት ወደ 700 አካባቢ ናቸው ያሉት የነበሩት አሁን ግን ወደ 400 አካባቢ ናቸው እየተማሩ ያሉት ሃይ ስኩል ላይ ወደ 320 አካባቢ ነበር እየተማሩ የነበሩት 180 አካባቢ ነው አሁን ወደ ክላስ ገብተው እየተማሩ ያሉት
የወረዳው ትምህርት ጽፈት ቤት ኃላፊ ገነ ከህዝቡ ጋር ባደረገነው መግባባትና ውይይት በአሁኑ ሰዓት ያቋረጡ ተማሪዎች ይየሉም ብለዋል ረደ መሬቱን ተከትሎ እስከ 15 ኪሎ ሜትር ገደማ ሰፊ የመሬት መሰንጠቅ ተከስቷል የሚሉት ደግሞ ያዋሽ ፈንታሌ ወረዳ አደጋ ስጋት ማቀነሳ የሥራ ሂደት ኃላፊ መሐመድ ሰይድ ናቸው። ከ40 በላይ እንስሳትን ለሞት 27 ሄክታር ላይ ለነበረ የጤፍ አዝመራ መጥፋት ከ15 ለማያንሱ መኖሪያ ቤቶች ከፍተኛ ጉዳት መድረስ ምክንያት መሆኑን አያይዘው ተክሰዋል። አቶ መሐመድ ረደ መሬቱ የመማር ማስተማር ሂደቱን ከማስተጓጎል በተጨማሪ በርካታ ሰዎችን ማፈናቀሉን ገልጸዋል።
ተፈንታሌ ተራራ አብሮ ይቀርብ ነው በቃ ያላ ጋራው ስር ላይ ሲኖሩ የነበሩ ናቸው ወደዛ ተፈናቅለው መጥተው ወደ ከተማው ዙሪያ ያሉት አራት ጣቢያ ስለዚህ ሰፈራ ያደረግነው 830 አባወራ እና ማውራጅ ተፈናቅሏል። አሁን ሁሉም እየጠየቀ ይሄዳል ዳታዎችን እየሰበሰበ ይሄዳል። እና አረክሽም ይባል ድርጅት የተወሰነ የ200 አባወራዎችን እንደዚህ ካሽ ድጋፍ አደረገ። አሁን ባለፈው ሳምንት ላይ ሌላ ምንም አይነት ድጋፍ አገኘ የለም። በተለይ አካባቢው ተወላጅ ኢትዮጵያውያን እንዲሁም በሳቡሬና በአዋሽ ፈንታሌ አካባቢ ላይ ያሉ ተወላጆች ወጭም ሆነ በአገር ውስጥ የሚኖሩ ካሉ ድጋፍ እንድታረጉልን ጥሪ እናቀርባለን።
ከአፋር ክልል መንግስት ኮሙኒኬሽን ቢሮ ተጨማሪ መረጃ ለማግኘት ያደረግነው ጥረት ለጊዜው አልተሳካልንም። ከአዋሽ ፈንታሌ መንግስታዊ አመራሮች ያገኘነው መረጃ እንደሚያስረዳው የሰሞኑን አይነት ተከታታይ ረደ መሬት በአካባቢው ተከስቶ አያውቅም። ዱለታ ወረዳ ሳጋንቱ ቀበሌ ላይ ፍልውሃ የሚያመነጭ መለስተኛ ኩሬ በረደ መሬቱ መፈጠሩና ከመስከረም 2017 ዓ.ም ጀምሮ በአካባቢው በጥቂቱ 15 ጊዜ ረደ መሬት እንደተከሰተ ታውቋል። ለአሜሪካ ድምጽ ለተጠናቀረው ዘገባ መስፍን አራጌ።
መስፍን አራጌን ለቀደመው ዘገባ አመሰግናለሁ። እየተከታተላችሁ ያላችሁት ከአሜሪካ ድምጽ በቀጥታ እየቀረበ ያለውን የአርብ ምሽት ስርጭታችንን ነው። ወደ ቀጣዩ ዘገባ ስንሻገር ኢትዮጵያ መንግስት 582 ቢሊዮን ብር የሚጠጋ ተጨማሪ የበጀት ጥያቄ አቀርቧል። የሚኒስትሮች ምክር ቤት በመንግስት የቀረበውን ተጨማሪ በጀት ለህዝብ ተወካዮች ምክር ቤት መርቷል። የማክሮ ኢኮኖሚ ማሻሻያውን ተከትሎ ከዓለም የገንዘብ ተቋማትና ከሌሎች ምንጮች ከሚገኘው ገንዘብ ውስጥ ከግማሽ ትሪሊየን በላይ ተጨማሪ የበጀት ጥያቄ እንደሚያቀርብ የገንዘብ ሚኒስቴር ከዚህ ቀደም መግለጹ ይታወቃል። ይህ ገንዘብ በሀገሪቱ ኢኮኖሚ ላይ ሊኖረው የሚችለውን ተጽዕኖ በተመለከተ የምጣኔ ሀብት ባለሙያዎችን አስተያየት በማካተት ኬኔዲ አባተ ተከታዩን ዘገባ አጠናቅሯል።
የሚኒስትሮች ምክር ቤት ትናንት ሐሙስ ዳር 12 ቀን 2017 ዓ.ም ተመረጠ ባካሄደው 40ኛ መደበኛ ስብሰባው ለፌደራል መንግስት በቀረበው 582 ቢሊዮን ብር የሚጠጋ ተጨማሪ የበጀት ጥያቄ ላይ ተወያይቶ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምጽ መወሰኑ ታውቋል። ተጨማሪ በጀቱ የመንግስት የፋይናንስ አቅምና ተጠባቂ ገቢዎችን ታሳቢ በማድረግ የተዘጋጀ መሆኑን የጠቅላይ ሚኒስትር ጽህፈት ቤት መረጃ ያመለክታል። የኢትዮጵያ መንግስት ባለፈው አመት ሐምሌ 22 ቀን ባራው ያደረገውን ገበያ መር የውጭ ምንዛሪ ስርዓት ያካተተ የማክሮ ኢኮኖሚ ማሻሻያን ተከትሎ ከ27 ቢሊዮን ዶላር በላይ መገኘቱን የገንዘብ ሚኒስትር ዴታ ኢዮብ ተካልኝ በወቅቱ ከፋና ቴሌቪዥን ጋር በነበራቸው ቆይታ ተናግረዋል። ይህ ገንዘብ ከዓለም የገንዘብ ተቋማትና ከሌሎች ምንጮች በድጋፍ በብድርና በተለያየ መልክ የተገኘ እንደሆነና በቀጣዮቹ ከ3 እስከ 4 አመታት ውስጥ በተከታታይ ፈሰስ የሚደረግ መሆኑንም አብራርተዋል። ከዚህ ገንዘብ ውስጥ መንግስት ከግማሽ ትሪሊዮን ብር በላይ ለ2017 ዓ.ም ተጨማሪ በጀት የህዝብ ተወካዮች ምክር ቤትን እንደሚጠይቅም ተናግረው ነበር። የማክሮ ኢኮኖሚ ማሻሻያውን ፖሊሲ ተከትሎ መንግስት የዋጋ ንረትን ለመቆጣጠር ተጨማሪ በጀት በመመደብ የሚወስዳቸው እርምጃዎች የሚኖራቸውን ተጽዕኖ ባሉታዊና በአውንታዊነት የሚመለከቱ ተንታኞች አሉ። የአሁኑ ተጨማሪ በጀት በሚኖረው ተጽዕኖ ሙያዊ አስተያየት የጠየቅናቸው የማክሮ ኢኮኖሚ ባለሙያው ዶክተር ቴዎድሮስ መኮንን አዲሱ የበጀት ጭማሪ የውጭ ገቢዎች ላይ የተመሰረተ በመሆኑ በዋጋ ንረት ላይ የጎላ ተጽዕኖ እንደማይኖር ያብራራሉ።
ኢንፍሌሽን ላይ ተጽዕኖ የሚያመጣው መንግስት በጀቱን ይጨምርና ያንን በጀት መጀመሪያ በታክስ ፋይናንስ ያድርገዋል። ታክስ አይበቃውም። ስለዚህ ለኔክስት የሚሄደው ግራንት ላይ ነው። እርዳታው ካልበቃው ወደ ብድር ይሄዳል። መጀመሪያ ወደ ውጭ ብድር ይሄዳል። ከዛ በኋላ እሱም አይበቃውም ብዙ ጊዜ፣ ከዛ በኋላ ወደ አገር ውስጥ ብድር ይሄዳል። በትሬጀሪ ቢል ምናምን ይበደራል ማለት ነው። እነኚህ ነገሮች እስካሁን የተቀሱብን ነገሮች ኢንፍሌሽነሪ አይደሉ። ምክንያቱም ኦልሬዲ ሲስተም ውስጥ ያለውን ገንዘብ ነው የሚጠቀሙት። አዲስ ገንዘብ ወደ ኢኮኖሚ አይገባም። ይሄ ሁሉ አልበቃ ብሎት ከቤ ብሔራዊ ባንክ ዳይሬክት አድቫንስ ይባላል። ሞኔታሪ ፋይናንሲንግ ዳይሬክት አድቫንስ ከወሰደ ያ አዲስ ገንዘብ ሃይ ፓወር የሆነ ገንዘብ ወደ ኢኮኖሚው እየገባ ስለሆነ ያ ኢንፍሌሽን ላይ ይመጣል። ማሱ ነው ኢንፍሌሽን ላይ የሚያመጣው። ነገኛው በጀት ጭማሪ አሁን እንደገመት ነው የፎሬን ኤክስቼንጅ ባክድ ከሆነ ኢንፍሌሽን ላይ ብዙ ተጽዕኖ ያመጣል ተብሎ አይታሰብም።
የፖለቲካዊ ኢኮኖሚ ተንታኝ አቶ ሸዋፈራው ሽታውን በበኩላቸው ምንም እንኳን የተጨማሪ በጀቱ ምንጭ የራሱ ሚና ቢኖረውም ገንዘቡ ጥቅም ላይ የሚውልበት መንገድም በዋጋ ንረትና በኢኮኖሚው መረጋጋት ላይ ጉልህ ተጽዕኖ እንዳለው ያስረዳሉ።
የገንዘብ ምንጩ ለተባለው የገንዘብ ቋቶች ፈቃደኛ ሆነ የሰጡ ይመስለኛል። ራሽናሉ ሊሆን የሚችለው ይሄ ነው። ቤዚክሊ ግን ትርፍ ሊያመጣ በሚችል መልኩ ገንዘቡ ኢንቨስት ይደረግ። በዚህ ላይ አንጻራዊ ጠቀሜታ ባለን የዋጋ ግሽበትን አደብ ሊያስገዘ የሚችል ጥናትን መሰረቱን ሊያጸና በሚችል መልኩ መሆን አለበት። በተለይ ግብርና አካባቢ ያለውን ነገር ግብርናው አሁን እኛ ኮምፓራሽ ጋር ወንጅዛችን በአብዛኛው መሬትና ገበሬው ናት። ቁጥሩም የሚያስረዳው ይሄ ደግሞ ለማንም ግልጽ ነው። ምርትና አገልግሎት ሊበዛ በሚችል መልኩ ገበሬውና ለግል ባለሀብቱ ድጎማ ወይም ብድር ቢኖር ምርት እንዲበዛ ይሆንና ዋጋ ግሽበት አጀብ ሊገዛ ይችላል። የዋጋ ግሽበቱ ሊቀንስ ከሆነ ወደ አጠቃላይ ኢኮኖሚ መረጋጋት ሊያመጣ ይችላል። ፕላስ ለሰላምም ኢንቨስትመንት ያስፈልጋል። የሰላም እንዲመጣ በቂ በጀት ያስፈልጋል።
በተጨማሪው የበጀት ጥያቄ ዙሪያ ከገንዘብ ሚኒስቴር ማብራሪያ ለማግኘት የሚኒስትር ዴታው ዶክተር ኢዮብ ተካልኝ የእጅ ስልክ ላይ ደውለን አልመለሱም። ሆኖም ሚኒስትር ዴታው ከተጨማሪው በጀት ገሚሱ ለድጎማዎች የሚውል እንደሆነ በወቅቱ ከፋና ቴሌቪዥን ጋር በነበራቸው ቆይታ ተናግረዋል።
የኢትዮጵያን የኢኮኖሚክ ትራንስፎርሜሽን ማሳካት እንዲቻል ወሳኝ በሆኑ የልማት ዘርፎች ላይ የሚፈስር ሶስት ነው የሚሆነው። ሁለተኛ ለማህበራዊ ድጋፍ በጣም ከፍተኛ የሆነ ኢንቨስትመንት ነው የሚደረገው። ከዚህ ውስጥ ወደ 240 ቢሊዮን የሚሆነው ማህበራዊ ድጋፍ የሚሆን ነው። ለሴፍቲ ኔት፣ ለሰራተኛ ደሞዝ፣ ለመድኃኒት ድጎማ፣ ለነዳጅ ድጎማ።
የማክሮ ኢኮኖሚ ባለሙያው ዶክተር ቴዎድሮስ መኮንን ገንዘቡ የውጭ ምንዛሪ ለውጡ ዝቅተኛ ገቢ ባላቸው ዜጎች ላይ የሚኖረውን ጫና ለማቃለል የሚውል መሆኑ ጠቃሚ ነው ባይ ናቸው።
ኤክስቼንጅ ሬት ለውጡ ምክንያት ሊመጣ የሚችለው የዋጋ ጭማሪ የሚቋቋሙበትን ሶሻል ፕሮቴክሽን ለመስጠት ከሆነ ያ ዝቅተኛ ገቢ ያላቸው ማህበረሰብ ክፍሎች የሚጠቀም ነው የሚሆነው።
በዚህ አስተያየት የሚስማሙት የፖለቲካዊ ኢኮኖሚ ተንታኝ አቶ ሸዋፈራው ሽታውን ሆኖም በገንዘብ አጠቃቀም በኩል የመንግስት አካሄድ እንደሚያሰጋቸው ተናግረዋል።
ይሄ በጀት ምናልባት ድሆች ለመደጎም ከሆነ መጥፎ አይደለም፣ ግን መሬት ላይ ያለውን ሀቅ በደንብ አይቶ ፖለቲካዊ አሁን ብዙ ጊዜ ኢትዮጵያ ውስጥ የፖለቲካ ፍላጎትን ለማሳካት መሞከር ይችላል አይደለም። እዚሁ ከተማ ውስጥ ብዙ ሚኒስቴር መስሪያ ቤቶች ዘንድ አዳራሽ አላቸው። ሁሉ አዳራሽ ያላቸው አዳማ፣ ሶደሬ፣ አዋሳ ከፍተኛ ገንዘብ ነው የሚወጣው ነው የምልህ። የፓርቲና የመንግስት መዋቅር ተደብላለቀ መሆኑ በህዝብ ስም በጀት ተብሎ ለፓርቲ ጥቅም በሚያስገኝ መልኩ ገንዘቦች ይውላሉ። ምርትና አገልግሎት ሊበዛ በሚችል መልኩ ይህ ገንዘብ እውቀትና እውነት ላይ ተመስርቶ ተግባራዊ የሚሆን ከሆነ ኑሯችንም ትንሽ ፈቀቅ ሊያደርገው ይችል እንደሆነ ይታየኛል።
የማክሮ ኢኮኖሚ ፖሊሲ ለውጡን ተከትሎ ኢትዮጵያ ታገኛለች ተብሎ ከሚጠበቀው ገንዘብ ውስጥ አብዛኛውን ፈሰስ የሚያደርገው የዓለም ባንክ በሚቀጥሉት 3 ዓመታት ውስጥ በድጋፍ በብድርና በዕዳ ሽግሽግ በአጠቃላይ 16.6 ቢሊዮን ዶላር እንደሚለቅ የገለጸ ሲሆን ዓለም አቀፉ የገንዘብ ተቋም IMF ደግሞ 3.4 ቢሊዮን ዶላር የብድር ስምምነት አጽድቋል። ለአሜሪካ ድምጽ ኬኔዲ አባተ አዲስ አበባ።
ያዳመጣችሁ አላችሁት ከአሜሪካ ድምጽ በቀጥታ እየቀረበ ያለውን የአርብ ምሽት ስርጭታችንን ነው። የመጀመሪያውን ምዕራፍ አጠናቀን ወደ ሁለተኛው አጋማሽ የምንሻገርበት ሰዓት ላይ ደርሰናል። በነገራችን ላይ እኛ ባለንበት ዋሽንግተን ዲሲ አሁን ከቀኑ 7 ሰዓት ከ28 ደቂቃ ሆኗል። ኢትዮጵያ ላይ ከምሽቱ 3 ሰዓት ከ28 ደቂቃ ነው። ወደ መጀመሪያው ዝግጅት ስንሄድ የመጀመሪያው ዝግጅት በዶናልድ ትራምፕ ድጋሚ መመረጥ ላይ የኢትዮጵያውያን ምሁራንን እይታ ይቃኛል። የዶናልድ ትራምፕ ድጋሚ የአሜሪካ ፕሬዚደንት ሆኖ መመረጣቸው እንዳስገረማቸው በርካታ የውጭ ሀገር ምሁራን ተናግረዋል። የአሜሪካን መራጮችን ትልቅ ቦታ የሚሰጧቸው ጉዳዮች በውል አልተረዳንም ነበር የሚል ስሜት እንዲሰማቸው ማድረጉንም አመልክተዋል። ተመራጩ ፕሬዚደንት በሚቀጥለው አስተዳደራቸው ምን አይነት የውጭ ፖሊሲ እንደሚከተሉ እስካሁን በብዛት ግልጽ ባይታወቅም ጉዳዩን የሚከታተሉ አንድ ኢትዮጵያዊ ተንታኝ ተመራጩ ፕሬዚደንት ከተለመደው ወጣለውን የውጭ ፖሊሲ አካሄዳቸውን አሁንም ይቀጥላሉ ብለው እንደሚያምኑ ተናግረዋል። የዋሳው ዘጋቢያችን ዮናታን ዘብዲዮስና የቪኦኤ የዋይት ሀውስ ዘጋቢ ፓትሲ ውድክስዋራ ዘገባን አካቶ የሚከተለውን ሪፖርት ልኩልናል።
የዶናልድ ትራምፕ ዳግም መመረጥ ለኢትዮጵያ የውጭ ፖሊሲም ድብልቅ ወይም የተለያዩ ድሎችን ይዞ ለመጣ ይችላል የሚል እምነት እንዳላቸው ተንታኞቹ ይናገራሉ። ትራምፕ በመጀመሪያው የስልጣን ዘመናቸው ኢትዮጵያ ላይ ጠንከር ያሉ ቃላት ይሰነዝሩ ነበርም። በህዳሴ ግድብ ግንባታ ምክንያት በኢትዮጵያና ግብጽ መካከል ያለውን ጭቅጭቅ በሚመለከት የሰጡትን አስተያየት ለአብነት አስታውሷል። ትራምፕ እንደ አውሮፓውያን አቆጣጠር በ2020 ዓ.ም ጥቅምት ወር በህዳሴ ግድብ የተነሳ ከኢትዮጵያ ጋራም ውዝግብ ያላት ሌላይቱ ሀገር ሱዳን ከእስራኤል ጋራም ግንኙነቷን እንደምታድስ ይፋ ባደረጉት ንግግራቸው ላይ ግብጽ ግድቡን ታፈርሳለች ማለታቸው ይታወሳል። አስተያየታቸው ያስቆጣቸው የኢትዮጵያ መንግስት በአዲስ አበባም የዩናይትድ ስቴትስ አምባሳደርን ጠርቶ ማብራሪያ ሊሰጡ ማድረጉ አይዘነጋም። የትራምፕ አስተዳደር ካበቃ ወዲህ የህዳሴ ግድብ ውዝግብ ሚዛን በመጠኑም ቢሆን ወደ ኢትዮጵያ አጋድሏል። ባለፈው ጥቅምት ወር ግብጽና ሱዳን ተቃውሞ ቢያሰሙም ኢትዮጵያና ሌሎች አምስት የናይል ተፋሰስ ሀገራት የውሃ አጠቃቀም በሚመለከት የናይል ተፋሰስ ስምምነት ወይም የናይል ቤዝን ኢኒሼቲቭ የተባለውን ስምምነት አጽድቀዋል። ቀድሞ የኢትዮጵያ ህዝብ ተወካዮች ምክር ቤት አባል የነበሩትና በአሁኑ ወቅት የግሎባል ፒስ ባንክ የፕሮጀክት አስተባባሪ የሆኑት የዓለም አቀፍ ግንኙነት አዋቂው ዳያሞንድ አለም የዲፕሎማሲው ስኬት እንዳለ ሆኖም በቀጣይም ናይል ወንዝን በሚመለከት ተመራጩ ፕሬዝዳንት የሚኖራቸው አቋም ወደ ግብጽ አቋም የሚያደላ እንደሚሆን ተነብያሉ። ለዚህም ምክንያቱ ግብጽ በመካከለኛው ምስራቅ ጉዳዮች ትልቅ ስፍራ ያላት ሀገር በመሆኗ እንደሆነ ያስረዳሉ።
You know the Nile Basin issue has two facets now. One is the Egyptian monopoly.
ግብጽ በህዝብ ብዛት ከአረብ ሀገሮች ትልቁን ቁጥር የያዘች ሀገር ናት። እስራኤልን በሚመለከት የአረብ ሀገሮች የሚወስዱት አቋም በግብጽ አቋም ላይ ይመረኮዛል። ስለዚህ የአባይ ተፋሰስን በሚመለከት ኢትዮጵያ ላይ የቀድሞውን የአስተዳደር ስርዓት ሊጭኑባት ይሞክራሉ። በዚህም የተነሳ ኢትዮጵያ ሌሎችን የተፋሰሱን ሀገራት አስተባብራ አንድ አፍሪካዊ ድምጽ በመያዝ ግብጽን በእኩልነትና በፍትሃዊነት ላይ የተመሰረተ የውሃ አጠቃቀም እንዲኖር ውሃውን በሞኖፖል ብቻዋን መቆጣጠር እንዲቀር በሚጠይቀው በአዲሱ ውል ላይ ወደ ድርድር እንድትመጣ ማድረግ ይኖርባታል ማለት ነው።
That means Ethiopia should try to mobilize the other Nile Basin countries and African voice.
በሐዋሳ ዩኒቨርሲቲ የልማት ጥናትና የጋዜጠኝነት ተባባሪ ፕሮፌሰር መልሰው ደጀነብ በኩላቸው የግድቡ ግንባታ በመጠናቀቁም ግብጽም ኢትዮጵያም የሚሰናዘሩት የሰጣ ገባ እንደ በፊቱ አይደለም ይረግባል ይላሉ። በመሆኑም ትራምፕና አስተዳደራቸው ሁለቱንም ወገን ተጠቃሚ የሚያደርግ የመፍትሄ ሐሳብ ይዘው ይቀርባሉ ብለው እንደሚጠብቁም ተናግሯል።
And in my view, the Donald Trump administration should advise Egypt.
በኔ አስተያየት የዶናልድ ትራምፕ አስተዳደር ግብጽን የውሃውን ተጠቃሚነት ፍትሃዊ ባልሆነ መንገድ ለሷ የሰጠውን ያረጀ ያፈጀ የቅኝ ግዛት ዘመን ውል የሙጥኝ ማለቷን እንድትተው መምከር አለበት። አሁን በቅርብ ጊዜ የተደረሰው የተፋሰሱ ሀገራት ስምምነት በሀገራት መጽደቁ ሁኔታውን በጣም እየቀየረው ነው። የትራምፕ አስተዳደርም ያለውን ወቅታዊ ሁኔታ ተረድቶ ጉዳዩን ተጨባጭ ሁኔታ ባገናዘበ መንገድ ያስተናግደዋል ብዬ ተስፋ አደርጋለሁ።
የናይል ተፋሰስ የትብብር ማዕቀፉ ለሚመለከታቸው አካላት የሁሉም ስምምነት አካታች አይደለም በማለት የሚቃወሙት ግብጽና ሱዳን በዚህ ሁኔታ በአንድ ወገን የሚወሰድ እርምጃ በላይኛው ተፋሰስና በታችኛው ተፋሰስ ሀገራት መካከል ብርቱ ክፍፍል ሊፈጥር ይችላል በማለት አስጠንቅቀዋል። የግብጽ መንግስት የዜና አውታር ሐራም ኦንላይን እንደዘገበው ግብጽና ሱዳን የተፋሰስ ትብብር ማዕቀፍ ውል አስፈላጊዎቹ ስምምነቶች የጎደሉትና ዓለም አቀፍ ሕግጋትና ትክክለኛ አሰራርን ያልተከተለ እንደሆነም በመግለጽ ተቻሉ። ግብጽ በቅርቡ የኢትዮጵያ ፖሊሶች ያለቻቸውን በመቃወም ለተባበሩት መንግስታት ድርጅት የጸጥታ ምክር ቤት ደብዳቤ ልካለችም። ኢትዮጵያ በበኩሏም የተጠቀምኩት ኢኮኖሚያዊን የማሳደግ መፍትሄ ነው በማለት ስትከራከር ቆይታለችም። በሌላ በኩል ኢትዮጵያ ከሶማሊያ ተገንጥላ ነጻነቷን ካወጀች ከሶማሊላንድ ጋርም የደረሰችው የቀይ ባህር በር ተጠቃሚ የሚያደርጋት የመግባቢያ ስምምነት በኢትዮጵያና ስምምነቱ ሉዓላዊነትን ጥሷል ባለችው በሶማሊያ መካከል ውዝግብ ቀስቅሷል። ስምምነቱ የተቃወመችው ዩናይትድ ስቴትስ የሶማሊያ ሉዓላዊነት እንዲከበር ጥሪ አቅርባለች። ግብጽ አጋጣሚውን ተጠቅማም ሶማሊያን በመደገፍ ውዝግብ ውስጥ መግባቷ ደግሞ የአፍሪካ ቀንድን ውዝግብ ይበልጡን አወሳስቦታል። ግብጽ ለሶማሊያ ብዙ ቶን የሚገመት የጦር መሳሪያዎችን ልካለች። ተንታኙ የቀድሞ የኢትዮጵያ ፓርላማ አባል ዳያሞዳል እንደሚሉት ትራምፕ የኢትዮ ሶማሊላንድን ስምምነት በሚመለከት ዩናይትድ ስቴትስ መንግስት አቋም ረገብ ካደረጉ ለኢትዮጵያ መልካም እንደሚሆንላት ያስረዳሉ።
For Ethiopia there is a possibility that it may be beneficial.
የትራምፕ ፕሬዝዳንታዊ ምርጫ ማሸነፍ ኢትዮጵያን ሊጠቅማት የሚችልበት እድል ሊኖር ይችላል። ምክንያቱም በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር ውስጥ በአፍሪካ ጉዳዮች ላይ ለረጅም ጊዜ የሰሩ አንጋፋዎች ለሶማሊላንድ ነጻ አገርነት እውቅና መስጠት ለዩናይትድ ስቴትስ የተሻለ እንደሚሆን ሊያስረዷቸው እየሞከሩ ስለሆነ ነው።
That the recognition of Somaliland as an independent state is better for the interest of America.
የታይዋንንም ጉዳይ ተንታኙ አያይዞም ያነሳሉም።
This also aligns with their policy towards ታይዋን።
ታይዋንን በሚመለከት ከሚከተሉት ፖሊሲ ጋር ተመሳሳይ ነው። ታይዋን ራሷን የምታስተዳድር ሀገር መሆኗ ያው የታወቀ ነው። ቻይና ግን የኔ ግዛት ነች ነው የምትለው። የሶማሊያና የሶማሊላንድ ጉዳይም እንደዚሁ ነው። ስለዚህ እኔ እንደሚመስለኝ የባህር በር ለማግኘት ፍላጎት ያላት ኢትዮጵያ ትራምፕ እና እነዚህ የአፍሪካ ጉዳይ የፖሊሲ አማካሪዎች በሚያደርጉት ንግግር ትጠቀማለች።
So I think Ethiopia's cost for access to the sea will benefit from this transactional approach of Trump.
Dr. Meliso Dajena bemakulacho betrump asteradere zemen baamerika yewuchi policy bizu lewt yitayal bemalet karakaralu. Asketlewum Donald Trump bemejemrewa yasteradere zemenacho bizu lindi silagenyu politika niger bicha sayhon betechebach yallu hunetawochin yaye tegbarawi mefte mesetim indemitayik astewlawal biyem ተስፋ አድርጋለሁ ብለዋል።
And Trump is coming, you know, during the times that the world is on the verge of the third world war in my view.
ትራምፕ የሚመጡት ዓለም ሶስተኛው የዓለም ጦርነት አፋፍ ላይ ባለችበት በዚህ ወቅት ነው። በዩክሬን በእስራኤልና በፍልስጤማውያን መካከል እንዲሁም ኢራንን ጨምሮ በአጠቃላይ በመካከለኛው ምስራቅ ያለውን ሁኔታ መመልከት ይቻላል። ስለዚህ አካሄዳቸው የተለየና እነዚህን ሁሉ ውስብስብ ሁኔታዎች በማገናዘብ በጣም ጥንቃቄ የተመላበት እንደሚሆን ተስፋ አደርጋለሁ። ዶናልድ ትራምፕ የአሜሪካን ጥቅም በሚያስቀድም የውጭ ፖሊሲ የሚያምኑ እንደመሆናቸው ብዙም ጣልቃ ገብ እርምጃ ውስጥ የመግባት ፍላጎት አይኖራቸውም ብያምናለሁ።
ተመራጩ ፕሬዝዳንት ቅድሚያ ለአሜሪካ መራቸውን ይዘው ወደ ስልጣን እንደሚመለሱም ቃል ከመግባት ሌላ የመጪው አስተዳደራቸው የውጭ ፖሊሲ ምን እንደሚመስል አልዘረዘሩም። ሆኖም በድጋሚ መረጣቸውን ተከትሎም ከውጭ ሀገር መሪዎች ጋር ባደረጓቸው ውይይቶች በመካከለኛው ምስራቅና በዩክሬን የተካሄደ ያሉትን ጦርነቶች በአፋጣኝ ለማስቆም የገቡትን ቃል እንደሚፈጽሙ አስታውቀዋል።
እናንተ ለህዝባችን የገባውትን ቃል ከመፈጸም ምንም የሚያግደኝ ነገር አይኖርም። አሜሪካን እንደገና ደህንነቷ የተጠበቀ ጠንካራ የበለጸገች ብርቱ ኃይል ያላትና ነጻ እናደርጋታለን።
ትራምፕ ቅድሚያ ለአሜሪካ የውጭ ፖሊሲያቸውን ይዘው ዋይት ሃውስ ቤተ መንግስት የሚመለሱት እስራኤልና ሐማስ ጋዛ ላይ የሚያካሂዱትን ጦርነት እንዲሁም ሩሲያ ዩክሬን ላይ የምታካሂደው ጦርነት በቀጠለበት በአሁኑ ወቅት ነው። ዶናልድ ትራምፕ አስተዳደሩ የሚረከቡት እንደ አውሮፓውያን አቆጣጠር በሚቀጥለው 2025 ጥር 20 ቀን ነው። ቢሆንም ከወዲሁ የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁና የዩክሬኑን ፕሬዝዳንት ቮሎዲሚር ዘለንስኪን ጨምሮም ከተለያዩ የዓለም መሪዎች ጋርም ተነጋግረዋል።
ዮናታንን ለቀደመው ዘገባ አመሰግናለሁ። ቀጣዩ ዘገባ ደግሞ የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉባኤን ይመለከታል። በምስራቅ አውሮፓዊቷ አዘርባጃንና ከተማ ባኩ ውስጥ ለሁለት ሳምንት የተካሄደው 29ኛው የዓለም አቀፉ አየር ንብረት ጉባኤ ዛሬ ይጠናቀቃል ተብሎ ይጠበቃል። ሆኖም የጉባኤው ዋና አጀንዳ የሆነውና ለታዳጊ ሀገራት እንዲደረግ የሚጠበቀው የገንዘብ ድጋፍ ዙሪያ እስካሁን ስምምነት ላይ አለመደረሱ ውጥረት ፈጥሯል። ጎን ለጎን ደግሞ እንደ ኢትዮጵያ ያሉ የአየር ንብረት ለውጥ ምክንያት ለሚደርሱ ተጽዕኖዎች በከፍተኛ ሁኔታ ተጋላጭ የሆኑ ሀገራት ከጉዳት ለማገገምና ከለውጡ ጋር ለመላመድ የገንዘብ ድጋፍ አስፈልጓቸዋል። ስመኝሽ ቆየ ተጋላጭ የማህበረሰብ ክፍሎች ከዚህ የገንዘብ ድጋፍ እንዴት ተጠቃሚ ይሆናሉ ስትል ተጎጂ አርሶ አደሮችንና አርብቶ አደሮችን እንዲሁም የአየር ንብረት ባለሙያዎችን አነጋግራ ተከታዩን ዘገባ አስተናግዳለች።
በደቡብ ኢትዮጵያ ጎፋ ዞን ሐምሌ ወር ላይ የጣለው ከባድ ዝናብ አስከተለው ተከታታይ የመሬት መንሸራተት አደጋ ህይወታቸውን ማጣታቸው ከተረጋገጠው 243 ሰዎች መካከል ያቶ ሰለሞን ሶማም ታላቅ እህትና 13 የቤተሰባቸው አባላት ይገኙበታል።
ዝናቡ ኦቨር ከመሆኑ የተነሳ ማለት ነው ሽራ ተነው ተከሰተው ናዳ ከዚህ በፊት ተከስቶ ማይታወቅም እንግዲህ በዋናነት የዚያን ለት ነው የተከሰተውና ችግሩም እዚያን ለት ነው የተፈጠረው እና እጅግ በጣም አስደንጋጭ ነበር። ከዚህ በፊት አልነበረም። የአየር ንብረት ለውጥ ነው ዋናው መንስኤ ይሆናል ተብሎ ነው የሚገመተው። ይታወቃል ሞር ደንም እዚያ አካባቢ ስላልነበረ ብዙም አሁን በእንጨት ተከላ ምናምን የሰዋት ተከላ የሚመለስም አይደለም። እንግዲህ ነገር በጣም አስደንጋጭ ስለሆነ እንደዚያ ነው እና የተረዳ ነው።
በአደጋው ምክንያት አሁንም ድንጋጤና ሀዘን ላይ መሆናቸውን የሚገልጹት አቶ ሰለሞን አርሶ አደር ናቸው። ከአባታቸው በወረሱት ማሳ ባቄላ በቆሎና ጤፍም ያመርቱ ነበር። አሁን ግን ተፈናቃይ ናቸው። በድሚያቸው አይተውት የማያውቁት አስደንጋጭ አደጋ የደረሰው በደን ምንጣሪና መሬት ያለረፍት በተደጋጋሚ በመታረሱ ምክንያት የአየር ንብረት ለውጥ በመከሰቱ ነው ብለውም ያምናሉ። በኦሮሚያ ክልል ቦረና ዞንም እንዲሁ ለአምስት ተከታታይ ወቅቶች ዝናብ ባለመዝነቡ በተከሰተው ድርቅ ባለፈው ዓመት በሚሊዮን የሚቆጠሩ ሰዎች ለረሃብ ሲጋለጡ የህዝቡ ዋና መተዳደሪያ የሆኑ ከብቶች በብዛት አልቀዋል። ሚሊዮኖችም ከመኖሪያቸው ተፈናቅለዋል። በዞኑ በሚገኘው ያቤሎ ከተማ ውስጥ በመምህርነት የሚያገለግሉት አቶ ሊበን ጎዳና የደረሰውን ጉዳት ያስረዳሉ።
ቦረና ውስጥ ድርቅ ያልተለመደ ነገር አይደለም። ድሮ ያው 6-7 ዓመት ቆይቶ ነበር የሚከሰተው። አሁን ግን በቅርብ ጊዜ በእኛ እድሜ ታሪክ ውስጥ በጣም እየቀረበ መደጋገሙ በጣም እየቀረበ ነበር የመጣውና ያለፈው ድርቅ ህብረተሰቡን በጣም ጎድቶታል። ያው እኛ አካባቢ ህዝቡ የሚተዳደረው ዋናው በከብት እርባታ በእንስሳት እርባታ ነው። ከብት ፍየል ነው ያለው። ያው ህብረተሰቡ ብዙ እንስሳቶችን ነበረ ድርቁ ወስዶት የሄደው። ከዛ በኋላ ግን የተከሰተው ዝናብ የመጣው ዝናብ በጣም ትልቅ ጎርፍ አደጋ ነበረ ያስከተለውና ያጎርፉ ብዙ ህይወትን ነበረ ብዙ ንብረትን ነበረ ያወደመው።
አቶ ሊበን በተደጋጋሚ ለድርቅና ሌሎች የተፈጥሮ አደጋዎች ተጋላጭ ሆነውን የቦረና ማህበረሰብ ችግር በዘላቂነት ለመፍታት የማህበረሰቡን ያናኗር ዘይቤ ከመቀየር አንስቶ በርካታ ድጋፍ ሊደረግለት እንደሚገባ ያምናሉ።
ለድርቁ ራሱን አዘጋጅቶ ከዛም ባሻገር ድርቆቹ እንዳይከሰቱ ግንዛቤ ካኖ ደኖች እንዳይጨፈጨፉ ደኖች አሁን በጣም ተመንጥሮ ለከሰል ለእንጨት ያሉት ደኖች ራሱ በቦረና ውስጥ በጣም ጥቂት ናቸው። አሪሮ ያሉ እዚህ ያሉ አካባቢ አሁን ከዚህ ሞያለ ሲቴጂ መንገድ ላይ ማአት ከሰል ታያለሽ፣ ማአት እንጨት ታያለሽ። ይህ ህብረተሰቡ ብዙ መተዳደሪያው አርጎ ነው ይሄን አርጎ ነው እንግዲህ እየሰራ ያለው።
እንደ ኢትዮጵያ ያሉ ታዳጊ ሀገራት ግን በአየር ንብረት ለውጥ ምክንያት የሚደርስባቸውን ጉዳት ለመቋቋም የሚያስችል መሰረተ ልማት እንደሌላቸው የተባበሩት መንግስታት ድርጅት ያመለክታል። የገንዘብ ድጋፍ ከተገኘ ግን የሚሊዮኖችን ህይወት ለማዳንና የቅድመ ማስጠንቀቂያ ስርዓቶችን ለመዘርጋት እንደሚቻልም ይገልጻል። በአዘርባጃን ዋና ከተማ ባኩ እየተካሄደ ያለው 29ኛው ዓለም አቀፍ የአየር ንብረት ለውጥ ጉባኤ ቁልፍና አንገብጋቢ ጉዳይም ይሄ ነው። በአየር ንብረት ለውጥ ምክንያት ከፍተኛ ጉዳትን እያስተናገዱ ባሉ እንደ ኢትዮጵያ ያሉ ታዳጊ ሀገራት እየደረሰ ያለውን ጉዳት ለመቀነስ እንዲያስችል ቃል የተገባው የገንዘብ ድጋፍ እንዲጨምርና ተግባራዊ እንዲሆን ማድረግ። ቢኒያም ያቆብ በዓለም አቀፉ የአካባቢና ልማት ተቋም ከፍተኛ ጥናት አጥኚ ሲሆኑ በጉባኤው ላይ ታዳጊ ሀገራትን ወክለው ይደራደራሉ።
ከቁጥሩ በተጨማሪ አብረው ተያይዘው የሚመጡ ችግሮችን እንዴት መፍታት እንችላለን ነው። ለምሳሌ ማን ነው ይሄንን ሊያዋጣ የሚገባው? በፊተኛው ስምምነት ግልጽ ያልተደረጉ ነገሮች ይሄ የማን ኃላፊነት ነው? እነማን ናቸው መምጣት ያለባቸው? ከመንግስት ካዝናቸው ነው የሚያመጡት ወይስ እሱን ተጠቅመው ሌላ በዛ ያለ ገንዘብ እንዲያሰባስቡ ነው ኃላፊነታቸው? ከዛ ደግሞ የግሉ ዘርፍ ምንድነው የሚሰራው? የግሉ ዘርፍ ማዋጣት አለበት ወይ? ሌላ አማራጮች አሉ የሚለው ነገር ነውና እነዚህን በሚመለከት እንግዲህ አዲሱ ቁጥር ወደ 1.3 ትሪሊየን ማድረስ አለበት። ከዛም ውስጥ ትልቁ ድርሻ መንግስት ከካዝናው አውጥቶ የሚሰጥ መሆን አለበት። ይሄም ደግሞ በአመት መቀመጥ አለበት ነው እየተባለ ያለው።
የበለጸጉ ሀገራት የታሰበውን የገንዘብ ድጋፍ ለመስጠት ስምምነት ላይ ቢደርሱ ታዳጊ ሀገራት ገንዘቡን ለማግኘት እንደ ዓለም ባንክ ወይም የአየር ንብረት ፈንድ ያሉ ተቋማት ማመልከቻዎችን ማቅረብ ይጠበቅባቸዋል። ከዚህ በፊት በታየው ልምድ ግን ብዙዎቹ ታዳጊ ሀገራት ይህን ገንዘብ ለማግኘት የሚያስችሉ ፕሮጀክቶችን በሚፈለገው መስፈርትና ጊዜ ለማቅረብ እንደሚቸገሩ ባለሙያዎች ይገልጻሉ። ዶክተር ይተብቱ ሞገስ የደን ስነ ምህዳር ባለሙያ ናቸው።
እኛ ጋር ፎቶ ቁጥር ዳታ በደም ጽናት በዶኩመንት የተቀመጠ ነገር አለ ወይ? እሱ ከሌለ እንዲህ ተጎድቻለሁ ይባል በዜና ላይ ሲኤንኤን ላይ ስለታየ ወይ በዩኤክ ስለተሰማ ካሳ ልንጠይቅበት አንችልም። እና ዝግጁ መሆን አለብን። ሬዲነስ ይፈልጋል። ይሄ ራሱ እየሆነ ያለውን ነገር ሁሉ በጎርፊውን በድርቅውን በአንበጣ ይሁን በተለያየ መንገድ አደጋ ከመጣብን ከዚህ በአየር ንብረት ለውጥ ጋር የሚያያዝ ስለሆነ በቀጣሚው ተዘዋዋሪ አይ ቲንክ መጠየቅ እንችላለን። ኪሳራችን ለማካካስ ግን መረጃ እስከሌለ ምንም የምናገኘው ነገር የለም። ድሮ ቻይና፣ ግብጽ የተለያዩ ሀገሮች ሲዲኤም ሲጠቀሙ ኢትዮጵያ አልተጠቀመችም ነበራል።
የታዳጊ ሀገራት አቅም ውስንነት በአዘርባጃን ከተነሱ የድርድር አጀንዳዎች መካከል አንዱ መሆኑን አቶ ቢኒያም ያመለክታሉ።
ሀገራቶች ባለሙያቸው ስፔሻሊ ከታዳጊ ሀገራቶች የሚመጡ ባለሙያቸው ጥቂት ናቸው። ለትንሽ ማመልከቻ በጣም ብዙ ሰነድና ዳታ የሚፈልግ ነው እና ይህንን ማሟላት በጣም ከባድ ነው። ስለዚህ አንደኛ ያለው ገንዘብ ግልጽ ነው፣ ማመልከቻዎቹ እንዲቀሉ ከተለያዩ ፋንዶች የሚደረጉ ማመልከቻዎች ወጥነት እንዲኖራቸው፣ የሚጠየቁ ጥያቄዎች ወጥ እንዲኖራቸው የቀለለ ስራ ሊዘጋጅ ይገባል ነው እየተባለ ያለው። በተጨማሪ ደግሞ ለታዳጊ ሀገራቶች ድጋፍ እንደ አቅም ግንባታም ሊሆን ይችላል፣ ቴክኖሎጂም ሊሆን ይችላል፣ የመጻፍ አቅምን እና እንደዛ አይነት ፕሮፖዛልን የማዘጋጀት አቅምን ማጎልበት ይገባል የሚል በተለያዩ አጀንዳዎች ላይ እየተነሱ ነው።
ታዳጊ ሀገራት ካሉባቸው የውስጥ ችግሮች በተጨማሪ የበለጸጉ ሀገራት ገንዘቡን የሚለቁበት መንገድ ውስብስብ መሆንም ሌላው ፈተና ነው። በመሆኑም ዶክተር ይተብቱ ኢትዮጵያ ይህን ውስብስብ አሰራር ተረድተው መረጃዎችን በፍጥነት ማጠናከር የሚችሉ ተቋማት እንድትገነባ ይመክራሉ።
ተቋማት በጣም መጠናከር አለባቸው። እስቲ ማን ነው የሚሰራው? ለሆነ ሚኒስትር መስሪያ ቤት ጠራ ይችላል፣ ግን ስኖት ሚኒስትር መስሪያ ቤት አይደለም። አሁን ማዕከላት የሚባሉ አሉ። ሌሎች ሀገሮች ጋር በፍጥነት ያደጉ ሀገሮች ማዕከላት፣ አሁን ኮሪያ ኢቭን አሁን በጣም ለዱባይ እያንዳንዳቸው ነገሮች የቴክኖሎጂና ኢኖቬሽን ሴንተር የሪፎረስቴሽን ናሽናል ሪፎረስቴሽን ምናምን ሴንተር እያሉ ትንሽ አቋም አላቸው። ነገር ግን ሀይሊ ስፔሻላይዝድ የሆኑ ሰዎች የሚመሩትና በተግባር ውጤት የሚያገኙበት አደረጃጀት ነው ይፈልጉ። የተንዛዛ ይሄ ሚኒስትር አርገሹ ተንበርብቆ የዛሬ 5 ዓመት መልስ ብሰጭ ምን ዋጋ አለው? ዛሬ ከሆነ መልስ የሚፈልገው እና እንዲህ አይነት ልምዶችን ከሌሎች ሀገሮች እየወሰድን ሪስፖንሲቭ መሆን መቻል አለብን።
በዘንድሮ ጉባኤ የበለጸጉ ሀገራት እንዲሰጡ የሚጠበቀው የገንዘብ ድጋፍ ዙሪያ ስምምነት ላይ መድረስ ከተቻለ ኢትዮጵያን ጨምሮ ሌሎች ታዳጊ ሀገራት በገንዘቡ መጠቀም የሚያስችል ብቃት ማሳየት ይጠበቅባቸዋል። እስከዛው ለአየር ንብረት መዛባት እምብዛም አስተዋጽኦ የሌላቸው የኢትዮጵያ አርሶ አደሮችና አርብቶ አደሮች በተደጋጋሚ ከሚያጠቃቸው የድርቅና የጎርፍ አደጋ ለመላቀቅ በተስፋ ይጠብቃሉ። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ።
ስመኝሽን ለቀደመው ዘገባ አመሰግናለሁ። ቀጣዩም ዘገባ ቀደም ብለን ካነሳነው ርዕሰ ጉዳይ ጋር ተያያዥ ነው። በኢትዮጵያ የተለያዩ አካባቢዎች ያሉ ግጭቶች በአካባቢ ጥበቃ ስራዎች ላይ ተጽዕኖ መፍጠራቸውን በመስኩ የተሰማሩ ባለሙያዎች እየተናገሩ ይገኛል። ከዚህ ጉዳይ ጋር የተያያዘውን ዘገባ አስማማው ነው እንደሚከተለው አቀናብሮታል።
በአዲስ አበባ ዙሪያ በችግኝ ማፍላትና አረንጓዴ መናፈሻ ስራዎች ላይ የሚሰራው ሀብታም ዋዳነ በዚህ አካባቢ ጥበቃ ስራ ላይ ለ25 ዓመታት መቆየቱን ይናገራል።
በአካባቢ ጥበቃ ላይ የምሰራው ስራ አንደኛ ችግኞች ማፍላት ነው። አገር በቀል ዛፎችን፣ የፍራፍሬ ዛፎችን እንደገና ደግሞ የማሳወያ አበቦችን ዛፎችን እንሰራለን። በተጨማሪ ማዳበሪያዎችን ከተፈጥሮ በስባሽ ከተለያዩ እንስሳት ተዋጽኦ ከሆቴል ሰረፈ ምርት ተቀራርብ ዝግጅት እንዳለ በሙሉ ኮምፖስት እናደርጋለን።
እነዚህን ስራዎች ለመስራትም ሰላም አስፈላጊ ነው የሚለው አፍታሙ አሁን በተለያዩ ሀገሮች አካባቢዎች ያሉ የጸጥታ ችግሮች ተንከሳክሶ ለመስራት የማይመች መሆኑ በስራው ላይ ተጽዕኖ ስለመፍጠሩ ይናገራል። በእርግጥ እሱ ተጽዕኖን ተቋቁሞ ስራውን እስካሁን የቀጠለ ቢሆንም በጸጥታ ችግሩ ምክንያት ተንከሳክሰው መስራት ባለመቻላቸው ስራቸውን እስከማቆም የደረሱ እንደርሱ ሁሉ በአካባቢ ጥበቃ ላይ ይሰሩ የነበሩ ሰዎች ስለመኖራቸው ሀብታሙ ይናገራል።
ሰላም ከሌለ ነገሮች ይስተጓጎላሉ። አሁን እንደምልህ ነገሮች አስቸጋሪ ቢሆንም እኛ ይቻለን ያህል ያሸነፍን ያለ ነው። ግን ዞሮ ለእኛ እንደኛ አይነት ባለሙያዎች አንዳንዶቹ ስራ ቆሞ ያሉ አሉ። ጫና ያለባቸው አሉ። መሳሳት አሉ። መንቀሳቀስ አልቻሉ አሉ። መኪና ካልተንቀሳቀሰ አካባቢ ላይ ሰላም ከሌለ ማናችን መሄድ አንችልም። ሪስክ ነው። ምክንያቱም በጣም ብዙ ነገር እናጣለን። ስለዚህ ሰላም ትልቁ ነገር፣ ውዱ ነገር ሰላም ነው። በሀገራችን ላይ በዓለም ላይ ከዚህ ሰላም ቢኖር በጣም የተሻለ ደስተኛ ይችላል። የተሻለ ስታለ አሁን ያለው ነገር ይቀንሳል እንጂ መሳሳት አላቆምንም። ግን ጫና አለ። በጣም ጫና አለ።
በዓለም አቀፍ ደረጃ እንደ አውሮፓውያን አቆጣጠር በ2023 ብቻ ከ170 በላይ በትጥቅ የታገዙ ግጭቶች መከሰታቸውን መመዝገቡን የሚገልጸው የተባበሩት መንግስታት ድርጅት እነዚህ ግጭቶች በሰብአዊነት ላይ ያደረሱት ጉዳት የከፋ ቢሆንም በአካባቢ ጥበቃ ላይም ያደረሱት ተጽዕኖ ከፍተኛ ነው ይላል። በአርባ ምንጭ ዩኒቨርሲቲ የተፈጥሮ ሳይንስ መምህሩ ዶክተር አዲሱ ፍቃዱ የአካባቢ ጥበቃ ስራና ግጭት የሚቃረኑ ነገሮች ናቸው ይላሉ። በኢትዮጵያ በተለያዩ አካባቢዎች ያሉ ግጭቶችም በአካባቢ ጥበቃ ስራዎች ላይ የሚኖራቸውን ተጽዕኖ እንደሚከተሉ ያብራራሉ።
ግጭት የሚካሄድባቸው አካባቢዎች ከፍተኛ የሆነ የደም ምንጣሮች ይካሄዳሉ። ያው ለሚሊተሪ ኦፕሬሽን ሲባል ይሄም ያው ሀገራችን ከተያዘችው ከተለያዩ ግሪን ሌጋሲ እና ሌሎች ተያያዥ ዓለም አቀፍና ሀገር አቀፍ ፖሊሲዎች ጋር የሚጋጭ ነገር በተወሰነ መልኩ ይፈጥራል። ሁለተኛው የብዝሃ ህይወትን መጥፋት እስከ መጥፋት ድረስ የሚያደርስ ጉዳት ያደርሳል። ይህም ስንል በተለይ የተለያዩ የዱር እንስሳቶች የሚኖሩበት አካባቢዎች ረብሻ ሲኖርበት፣ ደኖች ሲመነጠሩ ሀገር በቀል የሆኑ ሰብሎችንም እንስሳዎችንም በተለይ ደግሞ ሀገር በቀል የሆኑ ዛፎችን እና ሀገር በቀል የሆኑ ወይንም ደግሞ ኢንደሚክ የሆኑ እንስሳቶች ከፍተኛ ጉዳት ይደርስባቸዋል። ሌላ ደግሞ የአፈር ዲግሬድ መሆን በተለይ የአፈር ግጭት የሚካሄድባቸው አካባቢዎች የእርሻ መሬቶች በብዙ ቦታ አሉ። እነዚህ የእርሻ መሬቶች ደግሞ የተለያየ አይነት መሳሪያዎች ከፍተኛ መሳሪያ ከፍተኛ ጉዳት ሊያደርሱ የሚችሉ መሳሪያዎች እነዛ መሬት ላይ በሚሆኑበት ሰዓት ላይ ያው መሬቱ ለምነቱን ከማጣትም ባለፈ የተለያየ አይነት ጉዳት ይደርስባቸዋል።
ዶክተር አዲሱ ኢትዮጵያ በዓለም አቀፍ ደረጃ የምትታወቅባቸው ፓርኮችና በውስጣቸው የያዟቸው የዱር እንስሳትም በግጭት ወቅት በቂ ጥበቃ ስለማይደረግላቸውና ለጎብኚዎቹ ምቹ ስለማይሆኑ ሀገሪቱን ለከፍተኛ ጉዳት ይዳርጋታል ይላሉ።
ሀገራችን ብዙ ዓመታትን የጠበቀቻቸውና ጥቅም የምታገኝባቸው የነበሩ በተለይ ፓርኮች በቀላሉ አክሰሰብል አይሆኑ። ውስጣቸውም ያሉ ሀብቶች በተለይ የተፈጥሮ ሀብቶችንም በዘላቂነት መጠቀም እንዳይቻልና ለቱሪስቶችም አክሰሰብል የማይሆኑባቸው ሁኔታዎችም እስከ መፈጠር ይደርሳል ማለት ነው። ስለዚህ እንደ ሀገር ያው በተቻለ መጠን ሀገር በቀል ግጭቶችን ምናየው እዚህ ጋር የሚሰሩ ባለሙያዎችም ብዙ ግጭት ላይ የሚሰሩ ባለሙያዎች ሊናገሩ ይችላሉ። ነገር ግን ከአካባቢ ጥበቃ አንጻር ስናየው የግጭት መኖር አንድ አካባቢ ላይ ኮንፍሊክት መኖር አካባቢ ጥበቃ ላይ ከፍተኛ ጉዳት ያደርሳል። ይህም ድሮ እኛ ስንጠብቃቸው የነበሩ ነገሮችን እንደ ቀላሉ ልናጣቸው ይኖራል እና ግጭቶችን ማስቆም ይቻልበት ሁኔታዎች ላይ ቢደረግ አካባቢ ላይ ከዚህ ቀደም የሰራናቸው ስራዎችን አሁንም እየሰራናቸው ላሉ ስራዎችንም ትልቅ አጋዥ ይሆናል ማለት ነው። ስለዚህ የምግብ ዋስትናን ከማረጋገጥ አንጻር ከፍተኛ የሆነ ቱሪስት ገቢ የምናገኝባቸው እና ሀገር በቀል እንስሳቶችን በተለይ ኢንደሚክ ብለን የምንጠብቃቸው እንስሳቶችና እጽዋቶችን በቀላሉ የምናጣበት እድል በጣም ሰፊ ነው የሚሆነው እና ለዚህም ልዩ ትኩረት ቢሰጠው እላለሁ።
የተባበሩት መንግስታት ድርጅት እንደ አውሮፓውያን አቆጣጠር 2001 ጀምሮ በጦርነትና በትጥቅ ግጭቶች ውስጥ የአካባቢ ብዝበዛን መከላከል በሚል በኢትዮጵያ አቆጣጠር ጥቅምት 27 ወይም በፈረንጆቹ ዳር 6 ዓለም አቀፍ ቀን ሆኖ ታስቦ እንዲውል ያደርጋል። ነገር ግን አሁንም ቢሆን የሚከሰቱ ግጭቶችም ሆኑ በአካባቢ ጥበቃ ላይ የሚደርሱ ጉዳቶች እየተበራከቱ ስለመምጣታቸውም በሚያወጣቸው ሪፖርቶች ላይ አመላክቷል። በሚወደው ያካባቢ ጥበቃ ስራዎች በሚያገኙ ገቢ የሚተዳደረው ሀብታም ዋዳንም ስራዎቹን በተሻለ ለማከናወን ሰላም ትልቅ ዋጋ እንዳለው ጠቅሶ በኢትዮጵያ እውን ይሆን ዘንድ መንግስትን ጨምሮ ሁሉም የሚጠበቅበትን ኃላፊነት እንዲወጣ ይጠይቃል።
ሰላም ሲኖር ሁሉ ነገር ሰውም ደስተኛ ይሆናል፣ ነገሮች ሁሉ ቀና ይሆናሉ። ስለዚህ ያ ሰላም ቢመጣ ደስ ይላል። ምክንያቱም ከአቅጣጫ ሰው ከምንም ነገር ሳይሆን ሰላም አስፈላጊ ስለሆነ ነው።
እንደተባበሩት መንግስታት ድርጅት መረጃ ባለፈው አመት በአለም ዙሪያ በተከሰቱ ግጭቶች ብቻ 120 ሚሊዮን ሰዎች ከመኖሪያቸው ተፈናቅለዋል፣ በርካቶችም ለሞት ተዳርገዋል። ግጭቶች ከሚያደርሱት ሰብአዊ ጉዳት ባለፈ ለቀጣዩ ትውልድም ፈተና የሆነውን የአየር ንብረት ሁኔታ የሚያባብሱ ተጽዕኖዎችንም አስከትለዋል። ለአሜሪካ ድምጽ አስማማየ ነው፣ ዋሽንግተን ዲሲ።
አስማማውን ለቀደመው ዘገባ አመሰግናለሁ። ለምሽቱ ያዝንላችሁ የመጨረሻ መሰናዶን ሻገር። አዲስ ቸኮል ከመንገድ ዳር ዛፎች ጋር በፍቅር ስለወደቀው በጎ ፈቃደኛ ይነግረናል።
በምስራቁ የኢትዮጵያ ክፍል ድሬዳዋ መሃል ከተማ የምትገኘውና ከመንገድ ግራና ቀኝ የተተከሉ ዛፎች ቅርንጫፎች ተገናኝተው በፈጠሩት ጥላ ትታወቅ የነበረችው ከዚራ እለት በእለት አረንጓዴ ቀለሟን ማጣቷ ያሳሰበ ዋለልኝ በግል ተነሳሽነት የመንገድ ዛፍ መትከል እንደጀመረ ይናገራል።
እንዳጋጣሚ በስራ ምክንያት ለአጭር ጊዜ ወደ ሌላ ቦታ ሄጄ ነበር። ስመለስ ብዙ ነገሮች ተበላሽተው ነው የጠበቁኝ። የማቆ ሰፈራችን ዛፎቹም እንደነበሩ አለም የጽዳትና የውበቱም ጉዳይ ተበላሽቶ ነው የጠበቀኝና እስቲ ለምን አናጸዳም በሚል ከአንድ ጓደኛዬ ጋር ማጽዳት ጀመርን። ከዛ የመጀመሪያውን ጽዳት ከጓደኛዬ ጋር አጸዳው። ከዛ በኋላ ያለውን ነገር ልቆም አልቻልኩም። ጽዳቱ ሲያልቅ ይህን ቦታ በምን ለዘለቄታው ለምን ከዚህ የተሻለ እንዲያምር አናደርግም በሚል ያገኘሁትን ነገር መትከል ጀመርኩ። ሲጀምር በእውቀት አይደለም። መማር ከፈለገ ማንም ሰው ከተፈጥሮ ይማራል።
ዋለልኝ አሁን እያንዳንዳቸው በአራት ሜትር ስፋት የሚገመጡ ሶስት አካፋ መንገዶች ላይ የተከላቸውን ዛፎች ይንከባከባል። የሰዎችን ትኩረት የሚስበው ይህ ቦታ ለዋለልኝም የስራ ቦታ እንደሆነለት ይናገራል።
አንድ ሰው እርግጠኛ ነኝ እንደኔ ድንገትም ቢሆን ተገዶም ቢሆን መትከል ከጀመረ በኋላ የሚያቆም አይመስለኝም። ቀጥታ ከህይወትና ከተፈጥሮ ጋር ነው የሚገናኘው። ተፈጥሮን አንድ ሰው መረዳት ሲጀምር ምርኮኛ ነው የሚሆነው። እኔ አንዴ ጀመርኩ ላቆመው አልቻልኩ።
በፎቶ የማስታወቂያ ስራና ተያያዥ ሙያ ላይ ተሰማሩ ባለሙያዎች ቦታው የስራ እድል እንደፈጠረላቸው ይናገራሉ።
እዚህ አካባቢ ነው ብዙን ጊዜ ልደት፣ አንዳንድ ነገሮችን ከአዲስ አበባ ሰዎች ሲመጡ የከዚራ ጥላ የቱ ጋ ነው ብለው ስለሚጠቅሱ እዚህ አካባቢ አምጥቼ ካሜራን ፎቶ አነሳቸዋለሁ። ተንቀሳቃሽ ነው። በእርግጥ ድሬዳዋ ላይ ብዙ ቦታዎች አሉ፣ ግን ተመራጭ እዚህ ነው። ዋለ የሰራቸው ተንቀሳቃሽ ብዙ ተንቀሳቃሽ ካሜራማኖች እዚህ ነው የሚያነሱት። ለድረትም ይሁን ለስብሰባ ይሁን ኢቭን 03 ቀበሌ ሰዎች እንኳን ሲሰበስቡ እዚህ አካባቢ ነው የሚሰበስቡት።
ይህ ቦታ ብዙ ነገሮችን ብዙ ፕሮግራሞችን አስተናግዷል። ድሬዳዋ መጥቶ እዚህ ቦታ ፎቶግራፍ ያልተነሳ ሰው የለም። እኔ ብዙ ቦታ ብዙ ፕሮግራሞችን ሰርቼበታለሁ። የመጀመሪያው ሰርግ፣ ልደት፣ ፊልም ኢትዮጵያ ላይ አሁን ትንሽ ቀዘቀዘ እንጂ ፊልም በአብዛኛው እዚህ ድሬዳዋ ፊልም ሲሰራ ከ20 ያላነሱ ፊልሞች እዚች ቦታ ላይ ሰርቷል። ምክንያቱም እኔ ሎኬሽን መርጥላችኋለሁ። ድሬዳዋ ላይ ባለው ነገሮች አንደኛው የሚመርጠው ከዚራ እዚች ነው። እዚህ ቦታ በጣም ብዙ ነገር ሰርተንበታል፣ ሌሎቹም ሰርቶበታል ክሊፖች። አሁን ደግሞ ወጣቶቹ ቲክቶክ በጣም የሚሰሩበት እዚህ ቦታ ነው።
ዋለልኝ ይህን ስራ ሲጀምር ከሰባት ዓመት በፊት በህይወት የተለዩት እናቱ በሚያደርጉለት የገንዘብ ድጋፍ ይደጎም እንደነበር ይናገራል። በኋላም ከሀገር ውስጥና በውጭ የተሰበሰበለት ወደ 100 ሺህ ብር የሚጠጋ ብር ለስራው አስተዋጽኦ እንዳደረገለት ይናገራል። በቁጭት የጀመረውና በልምድ ያዳበረው የአካባቢ ልማት እውቀቱ ወጪውን ባይተካለትም ጥቂት ገቢ እንደሚያመጣለት ይናገራል።
አሁን በሙያ ደረጃ ይሄ ነገር ባለሙያ ሆኛለሁ። የሰዎችን ግቢ የተለያዩ ቦታዎችን ሄጄ እንከባከባለሁ፣ ተክላለሁ፣ እንትላለሁ። ግን እኔን የሚነካ ማንኛውም ገንዘብ ግራውንድ የሚያደርገው እዚህ ስራ ላይ ነው። አንዳንዴ ኔጌቲቭ ውስጥ ላገብቼ ስለሆነ ምሰራው መጣ ብለው ኔጋ የሚቆይ ነገር የለም። ወዲያው ነው ፍሎ የሚያደርገው።
ስፍራው የበለጠ ለምቶ ወደ መናፈሻነት ቢቀየር ሙሉ በሙሉ ወጪ እንደሚሸፍን በተጨማሪም ገቢ ሊያመጣለት እንደሚችል ይጠቁማል።
አሁን
አድማጮቻችን እንዲሁም ተመልካቾቻችን አብራችሁን ስላመሻችሁ በእጅጉ እናመሰግናለን። የነገ ሰው ይበለን። መልካም ምሽት ይሁንላችሁ። Thank you.